ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ስርጭታችን ጀመረ። ማንም ኢትዮጵያን መድፈር ሲፈልግ አስሬ ማሰብ ይኖርበታል ሲሉ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ።
በቅርብም በሩቅም ያሉ በቅጡ ያልተረዱን ዛሬ እንዲገነዘቡ እንፈልገው እኛ ኢትዮጵያውያንን የሰው አንፈልግም። የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን አስሬ ማሰብ ይኖርበታል።
ጠቅላይ ሚኒስትር አብይ አህመድ ትናንት የሉዓላዊነት ቀን በሚል መልእክት በተዘጋጀ መርሃ ግብር ላይ ካደረጉት ንግግር የተወሰደ ነው። ሙሉ ዘገባው በዕለቱ የአብይ ርዕሳችን ይቀርባል። በተጨማሪም ሌሎች በርካታ ፕሮግራሞችንና ጥንቅሮችን ይዘን ቀርበናል። ክብራትና ክብራን፣ ዛሬ ሰኞ ጳጉሜ 4 ቀን 2016 ዓ ም ነው። ሳስተናግዳችሁ የማመሸው እንግዶ ሌነኝ። ለዓለም ዜናው ስመኝሽ የቆየ በስቱዲዮ ትገኛለች። ፕሮግራሙን ከስቱዲዮ የሚያቀናብርልን ንጉሶ ታምሬ ነው። ዋና አዘጋጅ ደግሞ የምሽቱ አሉላ ከበደ ነው። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ የጋበዝኩ። አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ፣ የምሽቱን አጫጭር ዜና የማሰማችሁ ስመኝሽ የቆየ ነኝ። በሱዳን ከ16 ወራት በላይ በዘለቀው ጦርነት ከ20 ሺህ በላይ ሰዎች መሞታቸውን የተባበሩት መንግስታት ድርጅት ባለስልጣን ትላንት አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ ዓለም አቀፍ እውቅና ያለውና በጦር ሰራዊቱ የሚደገፈው የሱዳን መንግስት መቀመጫ በሆነችው ፖርት ሱዳን ከተማ በሰጡት ጋዜጣዊ መግለጫ የሟቾች ቁጥር ከዚህ በላይ ሊሆን እንደሚችልም አመልክተዋል። በጦርነቱ ተሳታፊ የሆኑት ሁለቱም ወገኖች ግድያ፣ አካል ማጉደልና ማሰቃየትን ጨምሮ በጦር ወንጀሎች መሳተፋቸውን የሚገልጹት በተባበሩት መንግስታት ድርጅት የሚደገፉ የሰብአዊ መብት ጥሰት መርማሪዎች በበኩላቸው ሲቪሎችን ከጥቃት ለመጠበቅ ገለልተኛ ኃይል እንዲቋቋም ጠይቀዋል። በሰሜን ማዕከላዊ ናይጄሪያ ኒጀር ግዛት ውስጥ እሁድ ዕለት አንድ ነዳጅ የጫነ መኪና ሰዎችና እንስሳትን ጭኖ ሲሄድ ከነበረ ሌላ የጭነት መኪና ጋር ተጋጭቶ በፈጠረው ፍንዳታ ቢያንስ የ59 ሰዎች ሕይወት ማለፉን የግዛቱ የአደጋ መከላከል ኤጀንሲ አስታወቀ። በአደጋው ከ50 በላይ የቀንድ ከብቶች መቃጠላቸውም ተመልክቷል። የናይጄሪያ ብሔራዊ ነዳጅ ኩባንያ ለነዳጅ አቅራቢዎች መክፈል ካለበት ዕዳ ጋር እየታገለ ባለበት ወቅት ናይጄሪያ ከፍተኛ የነዳጅ እጥረት ገጥሟታል። በዚህም ምክንያት የናይጄሪያ መንግስት በባለቤትነት የሚያስተዳድረው የነዳጅ ኩባንያ ባለፈው ሳምንት የቤንዚን ዋጋ በ39 ከመቶ እንዲጨምር አድርጓል። ጭማሪው ከአንድ ዓመት ከፍ በሚል ጊዜ ውስጥ የተደረገ ሁለተኛው ከፍተኛ ጭማሪ ቢሆንም ነዳጅ እጥረቱን ባለመቅረፉ በዋና ዋና ከተሞች ውስጥ አሽከርካሪዎች ለሰዓታት ተሰልፈው ወረፋ እንዲጠብቁ አስገድዷቸዋል። የዩናይትድ ስቴትስ ተወካዮች ምክር ቤት አባላት ከበጋ ወራት እረፍት መልስ የቻይናን ተጽዕኖና ኃይል ለመግታትና ለመመከት የሚያስችሉ ረቂቅ ህጎችን ዋና ትኩረታቸው እንደሚያደርጉ ተገልጿል። ህግ አውጪዎች በቤጂንግ የባዮቴክኖሎጂ፣ ሰው አልባ አውሮፕላኖች ወይም ድሮን እና የኤሌክትሪክ መኪናዎች ላይ ያነጣጠሩ ረቂቆችን ማዘጋጀታቸውም ተመልክቷል። በአሜሪካ ምክር ቤት የቻይና ኮሚኒስት ፓርቲ ጉዳይ ልዩ ኮሚቴ ሊቀመንበሩ የሚችጋን ሪፐብሊክ የምክር ቤት አባል ጆን ሙሌነር ረቂቅ ህጎቹ የቻይና ኮሚኒስት ፓርቲ የደቀነውን ወታደራዊ፣ ኢኮኖሚያዊና ርዕዮተ ዓለማዊ ስጋት ለመመከት ትርጉም ያለው እርምጃ ይወስዳል ብለዋል። የመብት ተሟጋች ቡድኖች ረቂቅ ህጎቹ በእስያ አሜሪካውያን ላይ ሊያስከትሉ የሚችሉትን ጉዳት በመጥቀስ ያስጠነቀቁ ሲሆን፣ ዋሽንግተን ዲሲ የሚገኘው የቻይና ኤምባሲ በበኩሉ ረቂቅ ህጉ የተለየ አስተሳሰብን ለመጨፍለቅ የሚደረግ ኢፍትሐዊ ዘመቻ ነው ብሏል። የኤምባሲው ቃል አቀባይ በጉዳዩ ላይ በሰጡት መግለጫ ረቂቅ ህጉ ከጸደቀ በቻይናና በአሜሪካ መካከል ያለውን ግንኙነትና የጋራ ጥቅም ላይ ጣልቃ እንደሚገባና የአሜሪካን ጥቅም አንድምታና ተአማኒነትም እንደሚጎዳ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። እስራኤል እሁድ ምሽት ሶሪያ ላይ ባካሄደችው ጥቃት የሞቱት ሰዎች ቁጥር 14 መድረሱንና ከ40 በላይ መቁሰላቸውን የሶሪያ መንግስት ሚዲያ የሆነው ፋይሳል ሃይደር የተሰኘ ሆስፒታልን በምንጭነት ጠቅሶ ዘግቧል። በምጻረ ቃሉ ሳና ተብሎ የሚጠራው የሶሪያ መንግስት ሚዲያ እንደዘገበው እስራኤል ጥቃቱን በመካከለኛው ሶሪያ በሚገኙ ቦታዎች ላይ ማካሄዷንና አውራ ጎዳና ላይ እሳት ቃጠሎ ያስከተለ ጉዳት ማድረሱን አስታውቋል። የእስራኤል ጦር በጉዳዩ ላይ አስተያየት ባይሰጥም ከቅርብ ዓመታት ወዲህ እስራኤል በጦርነት በደቀቀችው ሶሪያ መንግስት ቁጥጥር ስር ባሉ አካባቢዎች የሚገኙ ኢላማዎች ላይ በመቶዎች የሚቆጠሩ ጥቃቶችን ፈጽማለች። ስለ እነዚህ ጥቃቶች ግን በግልጽ ተናግራም ሆነ አስተያየት ሰጥታ አታውቅም። ኢራን ለሊባኖሱ ታጣቂ ቡድን ሂዝቦላ የምትልከውን የመሳሪያ ድጋፍ ለማስተላለፍ በዋናነት ሶሪያን የምትጠቀም በመሆኑ እስራኤል ኢራን በሶሪያ ለመስፋፋት የምታደርገውን ጥረት ለማስቆም ቃል ገብታለች። በመጨረሻም ዜና እረፍት፣ ዝነኛው የኤርትራ ድምፃዊና የዜማ ደራሲ ኡስማን አብዱራሂም አረፈ። ኡስማን ባደረበት ህመም በስደት ይኖርበት በነበረው በስዊድን በሕክምና ሲረዳ ቆይቶ ከትላንት በስቲያ ቅዳሜ በ76 ዓመቱ ከዚህ ዓለም በሞት መለየቱን የቤተሰቡ አባላት ለአሜሪካ ድምፅ ተናግረዋል። የመጀመሪያ የመድረክ ስራውን እንደ አውሮፓውያን አቆጣጠር በ1964 አዲስ አበባ ላይ ያቀረበው ኡስማን የኤርትራን ሙዚቃ ካዘመኑ ዘፋኞች መካከል በግንባር ቀደምነት ይጠቀሳል። ዘመን የማይሽራቸው የፍቅርና የማህበራዊ ኑሮ ጉዳዮች ጭብጥ ያላቸው ሙዚቃዎችንም በመጫወት ይታወቃል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ እንግዱ ልመልሳችሁ።
ለዓለም ዜናዎቹ ስመኝሽ የቆየን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ፕሮግራሙን በመምራት አብሬያቸው የማመሸው እንግዲህ ወልዴ፣ ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ፣ የዌብና ማኅበራዊ ድረገጽ አሰናጃችን አበባየው ገበያው፣ የምሽቱ አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ በኋላ ከምናቀርብላችሁ ዝግጅቶች ውስጥ ከአንዱ ለቅምሻ እናሰማችሁ።
ይህ ክትባት እስከ 5 ዓመት ድረስ ምንም አይነት በሽታ ኢንፌክሽን እንዳይዝ ማድረግ ይችላል። እስከ 20 ዓመት ድረስ ደግሞ አንድ ሰው ቢያዝም ከባድ በሽታ እንዳይሆን ሊቆጣጠረው ይችላል። የሰውነታችን መከላከያ እና ፍቱን ክትባት ነው።
ዓለም አቀፍ ወረርሽኝ እንዳይቀሰቀስ በሚል መሰንበቻውን በብዙዎች ዘንድ ስጋት ያሳደረውን ኤምፖክስ የተባለውን በሽታ አስመልክቶ ከተሰጠ ሙያዊ ማብራሪያ የተወሰደ ነው። የሰማችኋቸውም ዶክተር ነጋ አሊ ከዋሽንግተን ዲሲ ከተማ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የሮክቪል ከተማ የሼዲ ግሩቭ አድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎች እና የጽኑ ህሙማን ሐኪም ናቸው። በሁለተኛው አጋማሽ ክፍለ ጊዜ በሳምንታዊ ሐኪሞን ይጠይቁ ይመለሳሉ፣ ጠብቋቸው። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። ማንም ኢትዮጵያን መድፈር ሲፈልግ አስሬ ማሰብ ይኖርበታል ሲሉ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። ጠቅላይ ሚኒስትሩ ትላንት የሉዓላዊነት ቀን በሚል በአዲስ አበባ በተዘጋጀ መርሃ ግብር ላይ ተገኝተው ባደረጉት ንግግር የየትኛውም ሀገር ስም ባይጠቅሱም ኢትዮጵያ ከአንዳንድ አገሮች ጋር ግጭት ልትገባ እንደምትችል የሚነገሩ ንግግሮች አሉ ብለዋል። ኢትዮጵያ የግጭት ፍላጎት እንደሌላት ጠቅሰው የሚፈልገንና የሚነካን ካለ ግን አሳፍረን እንመልሳለን ሲሉ አሳስበዋል። ጠቅላይ ሚኒስትሩ ይህን ያሉት ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ ከሶማሊያ ጋር ያለው ዲፕሎማሲያዊ ውዝግብ በቀጠለበት ወቅት ነው። ኬኔዲ አባተ ዝርዝሩን ልኳል።
የሉዓላዊነት ቀን በሚል ትናንት እሁድ ጳጉሜን 3 ቀን 2016 ዓ.ም በአዲስ አበባ ከተማ በነበረ መርሃ ግብር ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የመድፈር ሙከራን አስጠንቅቀዋል። ኢትዮጵያ ታህሳስ 22 ቀን 2016 ዓ.ም ከሶማሊላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ተከትሎ ከሶማሊያ ጋር ያለው ዲፕሎማሲያዊ ውዝግብ በቀጠለበት ወቅት የተደረገው የጠቅላይ ሚኒስትሩ ንግግር የመድፈር ፍላጎት ካሉት ጋር በማያያዝ የትኛውን ማገር በስም አልጠቀሱም። የሶማሊያ መሪዎች በተለያየ ጊዜ በሰጧቸው አስተያየቶች ምንም እንኳን ራስዋን እንደ ነጻ ሀገር ብትቆጥርም የሶማሊያ ግዛት አካል ነች ከሚሏት ከሶማሊላንድ ጋር አወዛጋቢውን ውል በመፈረም ሉዓላዊነታችንን ተዳፍራለች በማለት ኢትዮጵያን ከሰዋል። በተጨማሪም የቆዩ ግጭቶችን እየቀሰቀሰች ነው በሚል ኢትዮጵያን መወንጀላቸውም ይታወሳል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ ውድቅ ካልሆነ በማንኛውም መንገድ ሉዓላዊነቴን አስከብራለሁ ያለችው ሶማሊያ ከግብጽ ጋር በቅርቡ የመከላከያ ስምምነት መፈረሟ ይታወቃል። ሶማሊያ በህዳሴው ግድብ ምክንያት ከኢትዮጵያ ጋር ከፍተኛ አለመግባባት ውስጥ ከምትገኘው ከግብጽ ጋር ወታደራዊ ስምምነት መፈረሟን ተከትሎ ግብጽ ወደ ሶማሊያ የተለያዩ ወታደራዊ ቁሳቁሶችን ከማስገባቷን ባለፈ በሰላም ማስከበር ስም ወታደሮቿን የመላክ ቅድም እንዳላት ይፋ አድርጋለች። ይህም በቀጠናው ያለውን ውጥረት ያባባሰ ሲሆን የግብጽ ወታደራዊ ቁሳቁሶች ወደ ሶማሊያ በገቡ ማግስት የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የትኛውንም ሀገር ሳይጠቅስ ሌሎች ተዋናዮች የአፍሪካ ቀንድ ክልልን ለማተራመስ እርምጃ ሲወስዱ ኢትዮጵያ በዝምታ አትመለከትም ብሎ ነበር። ጠቅላይ ሚኒስትር አብይም በትላንቱ ንግግራቸው የትኛውንም ሀገር በስም ሳይጠቅሱ ኢትዮጵያን መድፈር የሚፈልግ ያሉትን አካል ደጋግሞ ማሰብ እንዳለበት አስጠንቅቀዋል።
በቅርብም በሩቅም ያሉ በቅጡ ያልተረዱን ዛሬ እንዲገነዘቡ ምፈልገው እኛ ኢትዮጵያውያንን የሰው አንፈልግም። የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመለሳለን። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን አስሬ ማሰብ ይኖርበታል።
ከቅርብ ጊዜ ወዲህ ኢትዮጵያ ከአንዳንድ አገራት ጋር ግጭት ውስጥ ልትገባ እንደምትችል የሚነገሩ ንግግሮች አሉ ሲሉም የተናገሩት የኢትዮጵያው ጠቅላይ ሚኒስትር አገራቸው የግጭት ፍላጎት እንደሌላትም ነው ያብራሩት።
ባለፉት 50 ዓመታት ኢትዮጵያ በተደጋጋሚ ከሱዳን ከሶማሌ ጋር ተዋግታለች። ባለፉት 6 ዓመት ተኩል በአንድም ጎረቤት ላይ አንዲት ጥይት ተኩሰን አናውቅም። ምክንያቱም እኛ ጎረቤቶቻችን ሰላም ሲሆኑ ሰላም እንደምንሆን ሲረጋጉ እንደምንረጋጋ ያ መረጋጋትም ለልማት ለብልጽግናችን መሰረት እንደሆነ ስለምናውቅ ከማንም ጋር የመጋጨት ፍላጎት ዓላማ ሐሳብ የለንም።
ኢትዮጵያ ራስዋን ከሶማሊያ ነጥላ ነጻ ሀገር ነኝ ከምትለው ሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ባለፈው ታህሳስ የተከሰከሰው የአዲስ አበባና የሞቃዲሾ የዲፕሎማሲ ውዝግብ እስካሁን መቋጫ ሳያገኝ ቀጥሏል። ኢትዮጵያን ጨምሮ 5 ሀገራት ወታደሮችን ያዋጡበትን ነባሩን የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስን በመተካት እንደ አውሮፓውያን የዘመን አቆጣጠር በ2025 ስምሪት ይቀበላል በተባለው አዲሱ በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ ውስጥ የኢትዮጵያን መካተት እንደማትፈልግ ሶማሊያ መግለጿም ይታወቃል። በሌላ በኩል በአዲሱ የአፍሪካ ህብረት ተልእኮ ግብጽ ሚና እንዲኖራት እንደምትፈልግም ሶማሊያ ጠቁማለች። ሶማሊያ የኢትዮጵያን ወታደሮች እስከ ታህሳስ ወር ድረስ ለማስወጣትም ቆርጣለች። ኢትዮጵያ ወደ አዲሱ የሶማሊያ ተልእኮ የሚደረገው ሽግግር ቀጠናውን ለከፍተኛ አደጋ የሚያጋልጥ ነው ስትል ትቃወማለች። አዲሱን ተልእኮ የማዘጋጀት ኃላፊነት ያለባቸው አካላት የቀጠናው ሀገራትና ወታደር ያዋጡ ሀገራትን ስጋቶች ግምት ውስጥ ማስገባት አለባቸውም ትላለች። ይህ በእንዲህ እንዳለ ግብጽ ከሳምንት በፊት ለጸጥታው ምክር ቤት በጻፈችው ደብዳቤ ኢትዮጵያ በህዳሴ ግድብ ትከተላለች የምትለውን ፖሊሲ እንደምትቃወም ገልጻ ህልውናዬንና የህዝቦቼን ፍላጎትና ጥቅም ለማስጠበቅ በተባበሩት መንግስታት ቻርተር የተደነገጉትን ሁሉንም እርምጃዎች ለመውሰድ ዝግጁ ነኝ ማለቷ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አባሎቼ በፖለቲካዊ እምነታቸው እየታሰሩ ነው ሲል ህወሓት ከሰሰ። በትግራይ ክልል 26 አባሎቼና አመራሮች በፖለቲካዊ እምነታቸው ምክንያት ታስረዋል ሲል ህወሓት ክስ አሰምቷል። በአወዛጋቢው የህወሓት 14ኛ ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ የህወሓት አባላትና አመራሮች በፖለቲካዊ እምነታቸው ምክንያት እየታሰሩ ከስራም እየተባረሩ ናቸው ብለዋል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙሉጌታ አጽባ ዝርዝሩን ይዘዋል።
ከጥቂት ሳምንታት በፊት በተካሄደውና በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልተሰጠው የህወሓት 14ኛ ድርጅታዊ ጉባኤ የፓርቲው ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ለአሜሪካ ድምፅ በሰጡት ማብራሪያ በክልሉ 26 የፓርቲው አባላትና አመራሮች በፖለቲካዊ እምነታቸውና አቋማቸው ምክንያት ታስረዋል ሲሉ ተናግረዋል።
ብዙሓት አመራርሓ ብምክንያት ፖለቲካዊ እምነቶምን መርገፆምን ዝሓዝዎ ቅዋምን ተኣሲሮም
ብዙ አመራሮች በፖለቲካዊ እምነታቸውና በያዙ ተቋማቸው ምክንያት ታስረዋል። ከስራ ገበታ ተባረዋል። ከደሞዝም ታግደዋል። ይህ ሁሉ ህገወጥ አካሄድ ነው። በስርዓትና ህግም ይታረማል። ፓርቲው ተቋማዊ አሰራር አለው። በስርዓቱ ያርመዋል። የክልሉን ህገ መንግስት በጣሰ መልኩ አመራሮችን የማንሳትና የመሾም ሂደት አለ። ምክር ቤቶች ባሉባቸው ወረዳዎች የወረዳውን አስተዳደር ስራ አስፈጻሚዎች የሚሾመው የሚያወርደውም ምክር ቤቱ ነው። ይህንን ህገ መንግስታዊ አሰራር በመጣስ አመራሮችን የመሾምና የማንሳት ተግባር እየታየ ነው። እንደ ማሳያ ምክር ቤቶች ያሉባቸው የማዕከላዊ ዞን አክሱም ከተማ እንዲሁም በደቡብ ምስራቃዊ ዞን ሳምረት እንደዚህ አይነት ተግባራት ታይተዋል።
በክልሉ በተለያዩ ዞኖችና ወረዳዎች እየተካሄደ ያለው ሹመትና ከሹመት ማንሳትም ህግን የሚጻረር በመሆኑ በየመዋቅሩ ያሉ ምክር ቤቶች በህግ መሰረት እርማት ያደርጋሉ ሲሉም አቶ አማኑኤል ገልጸዋል። በደቡባዊ ዞንና በደቡብ ምስራቃዊ ዞን ከፊል አካባቢዎች ከሚገኙ ከአባሎቻችን ጋራ መገናኘት አልቻልንም ሲሉም አቶ አማኑኤል ከሰዋል።
ወሳነታት ጓየን ታህቲ ናብ ህዝብናና አባልናን ከምናወርድ
የጉባኤያችንን ውሳኔ ወደ ህብረተሰቡና ወደ አባሎቻችን እንደምናወርደው ስለሚታወቅ በመላው የትግራይ አካባቢዎች ስብሰባዎች እንዳይካሄዱ የሚያግድ መመሪያም ከጊዜያዊ አስተዳደሩ ወርዶ ነበር። ሆኖም በትግላችንና በመስዋዕትነት ያረጋገጥነውን ዴሞክራሲያዊ መብት በአንዲት ወረቀት አንነጠቅም ብሎ ህዝቡ ስብሰባዎቹን አካሂዷል፣ እያካሄደም ይገኛል። የሚያስገርመው ግን እንደዚህ አይነት ስብሰባዎች እንዳይካሄዱ የሚያግድ ወረቀት ተጽፎ ያለ በሌላ በኩል ሰፊ የሆነ ሰልፍ የሚመስሉ ስብሰባዎች ይሁኑ ሰልፎች ተጠርተው አይተናል። በአንድ በኩል ታግዳለህ፣ በሌላ በኩል ሰልፎች ትጠራለህ።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ነሐሴ 14 ቀን 2016 ዓ.ም ለክልሉ የዞን የወረዳና የከተማ አስተዳደሮች በጻፉት ደብዳቤ አስተዳደሮቹ ለፕሬዝዳንቱ ሳያሳውቁ ስብሰባ እንዳያካሂዱ መመሪያ መስጠታቸው ይታወሳል። አቶ አማኑኤል አሰፋ በማብራሪያቸው ፓርቲያቸው በክልሉ ጊዜያዊ አስተዳደር ያለውን ድርሻ በተመለከተ ከሚመለከታቸው አካላት ጋር እየተወያየ መሆኑንም ጠቅሰዋል። የሚመለከታቸው አካላት በማለት የገለጿቸው ግን በስም አልጠቀሱም። ፓርቲያቸው በክልሉ ጊዜያዊ አስተዳደር ያለው ድርሻ 51 በመቶ መሆኑን ግን ጠቁመዋል። የአሜሪካ ድምፅ በአቶ አማኑኤል የተገለጸው 26 አባላት ታስሯል የሚል መረጃ ከሶስተኛ ወገን ማረጋገጥ አልቻለም። በጉዳዩ ከክልሉ ጊዜያዊ አስተዳደር አመራሮች ስልክ በመደወልና ወደ ጽህፈት ቤት በአካል በመሄድ ጭምር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።
ዛሬ አመሻሽ ላይ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንት ሌፍትናንት ጄኔራል ታደሰ ወረደ በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል በተረጋጋ መንገድ ሲፈታ እየቀረበ ያለው የእስራት ቅሬታ መፍትሄ ያገኛል ብለዋል። ታስረዋል ስለተባሉት 26 ሰዎች ግን ዝርዝር መረጃ እንደሌላቸው ገልጸዋል። ከአሜሪካ ድምፅ ስርጭታችን ይቀጥላል። በዘንድሮ የ12ኛ ክፍል ተፈታኞች 95 በመቶ የሚጠጉት ፈተናውን ያለማለፋቸው ተነገረ። እየተገባደደ ባለው የ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ከወሰዱት 674,000 በላይ ተፈታኞች ለከፍተኛ ትምህርት መግቢያ ማለፊያ ውጤት ያመጡት 5.4 በመቶ ወይም 36,409 ተማሪዎች ብቻ መሆናቸውን የትምህርት ሚኒስትሩ ብርሃኑ ነጋ አስታውቀዋል። ይህ ውጤት ካለፈው ዓመት የተሻለ መሆኑን የገለጹት ሚኒስትሩ በዓመቱ ተማሪዎችን ካስፈተኑት ትምህርት ቤቶች ውስጥ 1,363 በሚሆኑት ደግሞ አንድም ተማሪ እንዳላሳለፉ ተናግረዋል። ለዝርዝሩ ገብረ ሚካኤል
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዛሬ ሰኞ ጳጉሜ 4 ቀን 2016 ዓ.ም ምረት በሰጡት ጋዜጣዊ መግለጫ በ2016 የትምህርት ዓመት ከ674000 በላይ ተማሪዎች ለፈተና መቀመጣቸውን ተናግረዋል። ከነዚህ ውስጥ የማለፊያ ነጥብ ያመጡትም 5.4 ከመቶ ብቻ መሆናቸውን ገልጸዋል።
ባለፈው ዓመት ካሳለፍነው በ2.2 በመቶ ወይም ሪሊ ስትሪክትሊ ስታቲስቲካሊ ልስራው ካላችሁ 68 በመቶ ጨምሯል ያሳለፍነው። እዚህ ፈተና ውጤት ላይ ለኛ በጣም ኢንትረስት ያደረገን የፐርሰንት ቁጥሩ መጨመሩ ብቻ ሳይሆን የተማሪው ቁጥር ያለፈው ተማሪ ቁጥርም ጥሩ ቁጥር ጨምሯል። በ2014 ጠቅላላ ያለፈው ተማሪ 30,034 ተማሪ ነበር። በ2015 ከዛም ወርዶ 27,267 ተማሪ ነበር ያለፈው። ዘንድሮ በ2016 ያለፈው 36,409 ተማሪ።
የፈተና ስርቆትን ለመከላከል በሚል ከ2014 ዓ.ም ምረት ጀምሮ ዘንድሮ ለሶስተኛ ጊዜ በዩኒቨርሲቲዎች ቅጥር ግቢ ውስጥ የተሰጠው ይኸው ሀገር አቀፍ ፈተና 92 በመቶዎቹ ተማሪዎች በወረቀት 8 በመቶ ደግሞ በበይነ መረብ እንዲፈተኑ መደረጉንም ሚኒስትሩ ገልጸዋል። በዘንድሮ ፈተና የተገኘው ውጤት ካለፉት 2 ዓመታት ጋር ሲነጻጸር የተሻለ መሆኑን የተናገሩት ሚኒስትሩ ለዚህም የተማሪዎች ጥረት መጨመር በመክንያትነት ጠቅሰዋል። በዘንድሮ ሀገር አቀፍ የፈተና ውጤት በክልሎች መካከለ ያለውንም ልዩነት አሳይቶናል ብለዋል።
ናው ይሄንን ውጤት በክልሎች ለይተን አይተናል። ትልቁን ተማሪ ያሳለፈው እና በፐርሰንቴጅ በጣም ትልቁን ያመጣው አዲስ አበባ ነው። አዲስ አበባ 10690 ተማሪ ያሳልፏል። ያ ደግሞ ካስፈተነው ውስጥ 20.4 በመቶ ነው። ሁለተኛው ሐረሪ ነው። እዛ 13.3% ነው ያሳለፉት። ግን ያለፈው ተማሪ ብዛት በጣም ትንሽ ነው። 337 ተማሪ ነው because የተፈተነው ተማሪ ትንሽ ስለሆነ። ሁለተኛ በቁጥር ብዛት ኦሮሚያ ነው። 8520 ተማሪ አሳልፏል። ሁሉም ክልሎች አምና ካሳለፉት ተማሪ በላይ አሳልፏል። በአክቹዋል ቁጥር ያነሰው አንድ ክልል ነው፣ የአማራ ክልል። የአማራ ክልል ያነሰበት ምክንያት ደግሞ is simply የተፈተኑት ተማሪዎች ቁጥር ከግማሽ በታች ስለነበረ ነው። ትግራይ ፕሪፓራቶሪ ካስፈተናቸው 12.5% አሳልፏል። ግን በሬጉላሩ ፈተና ካስፈተናቸው 7.2% አሳልፏል። ድሬዳዋም 6.6 እንደዛ ያለ ይቀጥላል ማለት
ነው። የ2016ን የትምህርት ዘመን ሀገር አቀፍ ፈተና ካስፈተኑ ከ3000 በላይ ትምህርት ቤቶች 40 ከመቶዎቹ አንድም ተማሪ አላሳለፉም ብለዋል ሚኒስትሩ።
በአጠቃላይ 1363 ትምህርት ቤቶች ምንም ተማሪ አላሳለፉም። እነኚህ ትምህርት ቤቶች ያሉት ሐረሪ ክልል ውጪ ሁሉም ጋር። አዲስ አበባ 4 ትምህርት ቤቶች ምንም አላሳለፉም። አፋር 33፣ አማራ ክልል 56፣ ቤንሻንጉል ጉሙዝ 43፣ ማዕከለኛ ኢትዮጵያ ወደ 108 ትምህርት ቤቶች፣ ድሬዳዋ 3፣ ጋምቤላ 29፣ ኦሮሚያ 553፣ ሲዳማ 35፣ ሶማሌ ክልል 158፣ ደቡብ ኢትዮጵያ 146፣ ደቡብ ምዕራብ ኢትዮጵያ 111፣ ትግራይ 52፣ በፕሪፓራቶሪ ትግራይ 32። እነኚህ ምንም ተማሪ ያላሳለፉ ትምህርት ቤቶች ናቸው።
በዘንድሮ ፈተና የተመዘገበው ከፍተኛ ውጤት ከ700 በታረመው 675 ሲሆን ከ600 ከታረመው ደግሞ 575 ነው ተብሏል። ሁለቱንም ከፍተኛ ውጤቶች ያስመዘገቡት ደግሞ ሴቶች እንደሆኑ ፕሮፌሰሩ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ስርጭታችን እንደቀጠለ ነው። በሰሜን ጎንደር ዳባት ከተማ አንድ ታጣቂ 2 ሰዎችን ገደለ ተባለ። በሰሜን ጎንደር ዞን ዳባት ከተማ አንድ ታጣቂ ባለፈው አርብ ፈጸመው በተባለው ጥቃት አንድ ኤርትራዊ ስደተኛን ጨምሮ 2 ሰዎች መገደላቸውን ስደተኞቹ ተናግረዋል። በዛው ሳምንት በዳባት ወረዳ በአለም ዋጭ መጠለያ ጣቢያ የሚኖሩ 2 ኤርትራውያን ስደተኞችም ታጣቂዎች ባደረሱባቸው ጥቃት ቆስለው ወደ ጎንደር ሆስፒታል መወሰዳቸውን ስደተኞቹ ለአሜሪካ ድምጽ ገልጸዋል። የመጠለያ ጣቢያው የሚገኝበት የዳባት ወረዳ ጭላ ቀበሌ አስተዳደር በበኩሉ በዳባት ከተማ 2 ሰዎች በታጣቂ መገደላቸውን አረጋግጫሉ ብሏል። በአብዛኛው ኤርትራውያን ስደተኞች የሚኖሩበት የዓለም ዋጭ መጠለያ ጣቢያን የጸጥታ ሁኔታ ለማሻሻልም እየሰራን ነው ብሏል። በጉዳዩ ላይ ከኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለዚህም ዘገባ ገብረ ሚካኤል ገብረ መድን።
በአማራ ክልል ሰሜን ጎንደር ዞን የዳባት ወረዳ አስተዳደር መቀመጫ በሆነችው ዳባት ከተማ ባለፈው አርብ ጳጉሜን 1 ቀን 2016 ዓ.ም አንድ ታጣቂ በፈጸመው ጥቃት አንድ ኤርትራዊ ስደተኛና አንድ የከተማዋ ነዋሪ የሆነ ግለሰብ መገደላቸውን ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ ስደተኛ ለአሜሪካ ድምጽ ተናግሯል።
ዳባት ከተማ የተሃሪ ነሩ
ለሪው ተሃሪ ሆሎ
ኤርትራዊው ስደተኛ በዳባት ከተማ ተከራይቶ ነበር የሚኖረው። ከጎረቤቶቹ ጋራ እየተጫወተ ያለ አንድ ታጣቂ በከፈተው ተኩስ ተገድሏል። ከርሱ ጋራ ያገሬው ተወላጅ የሆነ አንድ ግለሰብም አብሮት ተገድሏል። እዛው ቦታ ላይ ሌሎች ኤርትራውያንም ነበሩ ግን አልተጎዱም።
በጥቃቱ ተገደለ ስለተባለው የዳባት ከተማ ተወላጅ ዝርዝር መረጃ ማግኘት ባይቻልም ኤርትራዊው ስደተኛ ግን የ27 ዓመት ወጣትና የአንድ ልጅ አባት እንደነበረ አስተያየት ሰጪው ተናግረዋል። ስለ ግድያው ለአሜሪካ ድምጽ አስተያየት የሰጡት በዳባት ወረዳ የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ ጥቃቱ መፈጸሙን አረጋግጠዋል።
ከተማው ላይ ነው ይሄ የሞተው፣ ከተማ ላይ ነው የሞተ። ሪፊውጂ ካምፕ ውስጥ አይደለም የሞተ፣ አንድ ሰዓት ተኩል አካባቢ ነው። ያው የኛ የዳባት ተወላጅም አንድ አብሮ ሞቷል። እኛ ተወላጅም ያው የሚጠጡበት ቦታ ነው፣ አዛ አካባቢ ነው ረብሻ የተፈጠረ።
በዛው ሳምንት ሮብና ሐሙስ ቀናት ሁለት ኤርትራውያን ስደተኞች በዓለም ዋጭ መጠለያ ውስጥ በስለት ተወግተውና በጥይት ተመተው መቁሰላቸውንም ለአሜሪካ ድምፅ አስተያየት የሰጠ ሌላ ኤርትራዊ ስደተኛ ተናግረዋል።
አቶ በጽፈት የነጭ አርካባቢ ማዶ ድብ ካራጌ ረቦጆ
በመጠለያ ጣቢያው ውስጥ አንድን ስደተኛ በዩኤንኤችሲአር ጽፈት ቤት አጠገብ በስለት ወግተውታል። በነጋታውም ሐሙስ ለት የሞባይል ስልክ ለመውሰድ ስደተኛ በጥይት መተዋል። ሆኖም በህይወት ተርፈዋል።
ሮብና ሐሙስ ቀናት በስለትና በጥይት የቆሰሉት ሁለቱም ስደተኞች ወደ ጎንደር ሆስፒታል ተወስደው የህክምና እርዳታ እየተደረገላቸው መሆኑንም ስደተኞቹ ለአሜሪካ ድምፅ አስታውቀዋል። ሆኖም እስካሁን ያሉበትን ሁኔታ አናውቅም ብለዋል። በዓለም ዋጭ መጠለያ ጣቢያ እንደዚህ አይነት ጥቃቶች የተለመዱ መሆናቸውን የጠቀሱት ስደተኞቹ የአካባቢው ባለሥልጣናት ትኩረት እንዲሰጡ ጠይቀዋል። የጭላ ቀበሌ አስተዳዳሪው አቶ ምናለ ግብነህ በበኩላቸው ለስደተኞቹ ጥበቃ እየተደረገ መሆኑን ገልጸው በመጠለያ ጣቢያው ያለው የጸጥታ ሁኔታም እየተሻሻለ ይገኛል ብለዋል።
ወደ 31 የተደራጀ ጥበቃ አለ እነሱ የሚጠብቅ። ያው ከኛ የአገሩ ተወላጅ የሆነ ወደ 31 ተሰማርቶ የሚጠብቅ ጥበቃ አለ። ያው የተሻለ ነው።
ስለ ጉዳዩ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በዓለም ዋጭ የስደተኞች መጠለያ ጣቢያ ከሁለት ወራት በፊት ለዘረፋ የተደራጁ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው መገደሉንና 10 ሰዎች መቁሰላቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን እናመሰግናለን። በቀጣዩ ዘገባም እዛው በአማራ ክልል ውስጥ እንቆያለን። የጸጥታ ስጋት ያሳሰባቸው አንዳንድ የዓመት በዓል ተጓዦች ከቤተሰብ ጋር እንደማያከብሩ አስታወቁ ይላል ዘገባው። በተለያዩ የአገሪቱ አካባቢዎች የቀጠለው የጸጥታ ችግር ስጋት ወደ ቤተሰቦቻቸው ለመጓዝ እና የአዲስ ዓመት በዓልን ባሰቡት መንገድ ለማክበር እንዳላስቻላቸው አንዳንድ ነዋሪዎች ተናግረዋል። በተለይም በአማራ ክልል በቀጠለው ግጭት ምክንያት መንገድ ላይ በሚፈጠር የተኩስ ልውውጥ ጉዳት ሊደርስብን ይችላል ያሉ አንዳንድ አስተያየት ሰጪዎች በዓሉን በነጻነት ተንቀሳቅሰው ለማሳለፍ እንደተቸገሩ አመልክተዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ ባለፉት 2-3 ቀናት ውስጥ ኦሮሚያና አማራ ክልልን ጨምሮ ወደ ተለያዩ የኢትዮጵያ ክፍሎች ለበዓል የሚንቀሳቀሱ ሰዎች ቁጥር መጨመሩን አመልክቶ የተጓዦችን ጥያቄ ለማሟላትም ተጨማሪ ተሽከርካሪዎችን ወደ ስምሪት ማስገባቱን ጠቅሷል። መስፍን አራጌ ዝርዝሩን ያሰማናል።
በአማራ ክልል ሰሜን ጎንደር ዞን የዳባት ወረዳ አስተዳደር መቀመጫ በሆነችው ዳባት ከተማ ባለፈው አርብ ጳጉሜን 1 ቀን 2016 ዓ.ም አንድ ታጣቂ በፈጸመው ጥቃት አንድ ኤርትራዊ ስደተኛና አንድ የከተማዋ ነዋሪ የሆነ ግለሰብ መገደላቸውን ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ ስደተኛ ለአሜሪካ ድምፅ ተናግረዋል።
ዳባት ከተማ የተሃሪ ነሩ
ለሪው ተሃሪ ሆሎ
ኤርትራዊው ስደተኛ በዳባት ከተማ ተከራይቶ ነበር የሚኖረው። ከጎረቤቶቹ ጋራ እየተጫወተ ያለ
አንድ ታጣቂ በከፈተው ተኩስ ተገድሏል። ከርሱ ጋራ ያገሬው ተወላጅ የሆነ አንድ ግለሰብም አብሮት ተገድሏል። እዛው ቦታ ላይ ሌሎች ኤርትራውያንም ነበሩ፣ ግን አልተጎዱም።
በጥቃቱ ተገደለ ስለተባለው የዳባት ከተማ ተወላጅ ዝርዝር መረጃ ማግኘት ባይቻልም ኤርትራዊው ስደተኛ ግን የ27 ዓመት ወጣትና የአንድ ልጅ አባት እንደነበረ አስተያየት ሰጪው ተናግረዋል። ስለ ግድያው ለአሜሪካ ድምፅ አስተያየት የሰጡት በዳባት ወረዳ የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ ጥቃቱ መፈጸሙን አረጋግጠዋል።
ከተማው ላይ ነው ይሄ የሞተው፣ ከተማ ላይ ነው የሞተው።
ክብራትና ክብራን፣ ቀደም ሲል የጠቀስኩት ዘገባ አልደረሰንም፣ እንደደረሰን እናቀርብላችኋለን። በቀጣዩ ዘገባ ወደዚህ ወደ አሜሪካ ምርጫ እንመለሳለን። ባለፈው ሰኔ ከዶናልድ ትራምፕ ጋር ባደረጉት ክርክር ፕሬዚደንት ጆ ባይደን ያሳዩት ደካማ አፈጻጸም ከውድድሩ እንዲገለሉ ሲያደርግ ምክትል ፕሬዚደንት ካማላ ሃሪስን የዲሞክራቲክ እጩ ተወዳዳሪ እንዲሆኑ አድርገዋል። በምርጫ ዘመቻዎች ታሪክ አቅጣጫ ያስቀየሩ ሌሎች የፕሬዝደንታዊ እጩዎች ክርክሮችን መለስ ብላ የተመለከተችው ሊሳ ቮሆራ ያጠናከረችውን ዘገባ ደረጀ ደስታ ያቀርብልናል።
መጀመሪያ ላይ እንደ ኤሮፓ አቆጣጠር በ1960 ጆን ኤፍ ኬኔዲ ከሪቻርድ ኒክሰን ጋር ያደረጉት ክርክር አብዛኛው በግፊት ውስጥ የተካሄደ ነበር። ይህ ክርክር ቴሌቪዥን በፖለቲካ ላይ የሚያሳድረው ተጽዕኖ የታየበት ጅምር ነበር። ኬኔዲ የተረጋጉና በራስ የመተማመን ስሜት የታየባቸው ሲሆን እግራቸው ላይ ጉዳት ደርሶባቸው የነበሩት ምክትል ፕሬዚደንት ኒክሰን በስቱዲዮ መብራቶች ላብ ተጠምቀው ነበር። ኬኔዲ ያገኙት የህዝብ አስተያየት ድምፅ ከፍተኛ ሆኗል። አሁን ደግሞ እንደ ኤሮፓ አቆጣጠር ወደ 1980 እንሂድ። ጂሚ ካርተር ከሮናልድ ሬገን ጋር ገጠሙ። ያ ክርክር ሁኔታዎችን በመለዋወጥ በጣም ውጤታማ ነበር። እዩት እንግዲህ አሁንም ይሉ የነበሩት ሬገን ብልህነት በተሞላበት ሁኔታ ለፕሬዚደንት ካርተር ትችት ምላሽ መስጠት ግርማ ሞገሳቸውና የመግባቢያ ችሎታቸውን አሳይተዋል። ይህ ቅጽበት ሬገን በከፍተኛ ድምፅ ብልጫ እንዲያሸንፉ የረዳቸው የለውጥ አጋጣሚ ሆኖ ተመዝግበዋል። የሚቀጥለው እንደ ኤሮፓ አቆጣጠር 1988 ጆርጅ ኤች ደብሊው ቡሽ እና ማይክ ዱካኪስ የተገናኙበት ነው። ምንም አይነት ስሜት ያልተገለጸበት ምላሽ ሲሰጥ የታየበት ነበር። ጥያቄው ስለ ሞት ቅጣት ነበር። ሀገረ ገዢው ዱካኪስ እንደው ባለቤታቸው ቢደፈሩና ቢገደሉ እንዴት አድርገው እንደሚመልሱ ሲጠየቁ የሰጡት ምላሽ ጉድ ሰርቷቸዋል። ስለ ጉዳዩ ያሳዩት ምንም ስሜት ሳይኖር የሰጡት ምላሽ በሰፊው የተተቹበት ሲሆን የምርጫ ዘመቻቸውንም ክፉኛ እንደጎዳው ይታመናል። እንደ ኤሮፓ አቆጣጠር በ1992 በሀገረ ገዢው ቢል ክሊንተን በፕሬዚደንት ጆርጅ ኤች ቡሽ እና የንግድ ሰው በሆኑት ኤች ሮስ ፔሮ መካከል የተደረገው ክርክር ነው። በክርክሩ ወቅት አሁንም ሰዓታቸውን ይመለከቱ ከነበሩት ቡሽ ይልቅ ክሊንተን ለጥያቄው የሰጡት ርኅራዬ የተሞላበት ምላሽ ክሊንተን የበለጠ ለመራጮች የቀረቡ ሰው ገጽታን እንዲላበሱ አስችሏቸዋል። እንደ ኤሮፓ አቆጣጠር ወደ 2000 ዓመተ ምህረት ደግሞ ስንመጣ ምክትል ፕሬዚደንት አልጎር ከአገረ ገዢው ጆርጅ ደብሊው ቡሽ ጋር ያደረጉትን እናገኛለን። የጎር አሁንም ቁና መተንፈስ የሚታይበት የሚረብሽ ትዕይንት ነበር። ከፍ ብሎ የነበረው ትንፋሻቸውና ቡሽን ወደ ታች ዝቅ ዝቅ አድርጎ ማየቱ አልረዳቸውም። የጎር ጠባይ አንዳንድ መራጮችን ከሳቸው በማራቅ እጅግ ተቀራራቢ በነበረው ምርጫ ላይ ተጽዕኖ አሳድረዋል። እንደ ኤሮፓ አቆጣጠር በ2024 ከነበረው የመጀመሪያው ክርክር በኋላ ባሉት ሳምንታት ውስጥ በብዙ መራጮች ዘንድ በጣም አርጅተው የታዩት ባይደን በድጋሚ መመረጥ እንደማይፈልጉ አስታወቁ። እነዚህ ክርክሮች አንድ እጩ በክርክር ወቅት በሚያሳየው አፈጻጸም በሕዝብ አስተያየት ላይ ለውጥ እንዴት እንደሚያመጣና በምርጫ ዘመቻቸው ሂደት ውስጥ የሚያስከትለውን ወሳኝ የሆነ ጉዳት ወይም ጥቅም እንደሚኖረው ነው።
አድማጮች፣ ቀደም ብዬ ያስተዋወቅኩትና የጸጥታ ስጋት ያሳሰባቸው አንዳንድ የዓመት በዓል ተጓዦች ከቤተሰብ ጋር እንደማያከብሩ አስታወቁ የሚለው ዘገባ አሁን ደርሶናል። ዘገባውን የላከው መስፍን አራጌ ነው።
አዲሱ ዓመት አሮጌውን ሊሰናበት የሰዓታት ዕድሜ ብቻ ነው የቀሩት። በተለያዩ አካባቢዎች በተፈጠሩ የጸጥታ ችግር ጉዞ ላይ ሳሉ ድንገት ሊከሰት በሚችል የተኩስ ልውውጥና መንገድ መዘጋት ምክንያት ለጉዳት ልንዳረግ እንችላለን ያሉ የአሜሪካ ድምፅ የመረጃ ምንጮች ዘመን መለወጫን እንደ ቀድሞ ከቤተሰብ ጋር ማክበር አለመቻላቸው ያሳደረባቸውን ተጽዕኖ አብራርተዋል። የላሊበላ ከነማ እግር ኳስ ቡድንን ለረጅም ዓመታት በአሰልጣኝነት ይመሩ እንደነበርና በመከላከያውና በፋኖ ታጣቂዎች መካከል በአካባቢው በተቀሰቀሰው የጸጥታ ችግር ወደ አዲስ አበባ ከመጡ አንድ ዓመት እንዳለፋቸው የሚናገሩት ባየ ተፈሪ በዓልን ከባለቤቴና ከሁለት ሕጻናት ልጆች ውጭ ለማክበር ተገድጃለሁ ይላሉ።
እንደሚታወቀው እንግዲህ ቅዱስ ላሊበላ አካባቢ ወይም ዙሪያው ያለው ቦታ ከ2013 ጀምሮ ከፍተኛ የጦርነት ማዕበል ውስጥ የተናወጠ ያለ ህዝብ ነው። ልጆችን በዛ ችግር ውስጥ ያሉት አሁንም ቢሆን ያ ችግር አለ፣ የጸጥታ ችግር አለ። ሊሄድ ብልም ደግሞ ከዚህ ተነስቼ በመኪና ልሳፍር ብል ኦልሞስት ከአዲስ አበባ ላሊበላ ማለት ኦልሞስት 701 ኪሎ ሜትር እንደሆነ ነው የማውቀው። በትራንስፖርት የማይታሰብ ነው። በዚህ ሰዓት እንግዲህ እንኳን 700 ኪሎ ሜትር 100 ኪሎ ሜትር ከከተማ መውጣት የማንችልበት ሁኔታ ያለ ነው። በመሀልም እንደሚፈጠር አላውቀው። ከዛ ውጭ ቅዱስ ላሊበላ ሄጄ ለመመለስ አውሮፕላን መቁረጥ አለብኝ። አውሮፕላን ትኬት ደግሞ ውድ ነው። ያንን ነገር ከማድረግ ዜጋ ሆኜ እየከፋኝ ቢሆን አመት ባሉን ካሉት ቤተሰቦች ጋር ውዬ ልጆችን እየናፍቁ ቤተሰቦች እየናፍቁ ባለቤት እየናፍቀችኝ አሳልፌ ለዛ ላወጣው የነበረውን ነገር ልጆች ትምህርት ቤት ኢቨን እንደው መጪው አመት አዲስ አመት ነው ደብተር እንኳን ብገዛ ይሻላል የሚል ውሳኔ ውስኜ ነው እንጂ ቤተሰቦች ሲናፍቁኝ ከነሱ ጋር መዋል ሳልፈልግ ቀርቼ አይደለም። እና
በደሴ ከተማ በመምህርነት እንደሚተዳደሩ ያጫወቱን ሞላ መንገሻ የተባሉ በሰሜን ወሎ ዞን ራያ ቆቦ ወረዳ ወርቂ አካባቢ ተወላጅ በተመሳሳይ የጸጥታ ስጋት በዓልን ከወላጆቼ ጋር ለማክበር አለመቻሌ ስነ ልቦናዊ ጫና አሳድሮብኛል ብለዋል።
በየአመቱ የዘመን መለወጫ በዓልን ከቤተሰብ ጋር የሄድኩ አከብር ነበረ። ከሰሜኑ ጦርነት ጀምሮ አሁን ባለው ወቅታዊ ሁኔታ አለመረጋጋት ስላለ፣ የትራንስፖርት ችግር ስላለ መሄድ አልቻልኩም። የገለልተኝነት ስሜት ይሰማኛል። እስካሁን ከቤተሰቦቼ ጋር ሳከብር ስለነበረ ያው የራሱ የሆነ የስነ ልቦና ጫና አለው።
በደሴ ከተማ በግል ስራ እንደሚተዳደሩ የነገሩን አበይ ቢራራ የተባሉ አስተያየት ሰጭ ደግሞ በዓልን ለመጀመሪያ ጊዜ ተወልደው ካደጉበት ላሊበላ ከተማ ሽምብርማ አካባቢ እና ካሳደጓቸው አክስትና ጎታቸው ተለይተው ለማክበር መገደዳቸውን ነግረውናል።
በዓል በተለይ ላሸንድዬ፣ ለገና እና ለዘመን መለወጫ እየሄድን እዛ ቤተሰብ ጋር ነበር የምናከብረው። ብዙ ሰው ከሌላም አካባቢ ይመጣል። እዛ ለአንድ ሳምንት ድረስ ተገናኝተ በዓል አክብረ ቤተሰብ ጋር ሁለት መጣ ነበር። በጣም ነበር የምንፈልገው ይህንን በዓል ማክበር። ዘንድሮ ጦርነት ቀጠና ያለ ነገር ነው፣ መሄድ አትችልም። በድፍረት የትኛው እንደሆነ በማታውቀው ሁኔታ መንገድ ሊዘጋ ይችላል። የትራንስፖርት አክሰስ እንደ ልብ የለም። በዚህ ምክንያት ውስጤ እየፈለገ መሄድ አልቻልኩም። ይህንን ሳከብር ከቤተሰብ ርቄ ለመጀመሪያ ጊዜ ነው። እንዴት እንደሚያልፍ ራሱ ገና ካሁኑ ሀሳብ ይዞኛል።
አቶ ባዬ ከቤተሰብ ጋር ያሳለፍኳቸውን በዓላት በማስታወስ አዲሱን ዓመት ለመቀበል ተገድጃለሁ ይላሉ።
ምንም አዲስ አበባ ተወልጄ ባድግም በስራ ምክንያት ወደ ቅዱስ ላሊበላ አካባቢ ነው ስላለፉት 12-13 ዓመታት አካባቢ የኖርኩት። በከፍተኛ የቱሪስቶች አጀብ እንዲሁም ከመላው ቤተሰቦቻችን ጋር እንደውም በአብዛኛው ከራሳችን ደስታ ይበልጥ ለእንግዳ ደስታ ለመስጠት በሚደረግ ጥረት ውስጥ ነው ዓመት በዓሎችን ስናከብር የነበረው። ድሮ ከእናት ከአባቴ ጋር አከብረው የነበረውን ዓመት በዓል ከዛ ደግሞ ቤተሰብ መስረቼ ከልጆቼ ጋር ከአለሁበት ማህበረሰብ ጋር ማክበር እጅግ የተለየ ስሜት ይሰጣል። ግን ያን ለማድረግ ባለመታደሌ ከፍቶኛል እውነት ለመናገር።
አቶ አበይ ደግሞ ባህላዊና መንፈሳዊ ይዘት ያለው የበዓል አከባበራቸው እንደሚናፍቃቸው ይናገራሉ።
ባህላዊው ዘመን መለወጫ ሆያ ሆያ አለ፣ አሸንድ ያለ፣ እሱን የልጆቹን ጨዋታ በማየት ታከብራለህ። ቤተ ክርስቲያን ስትሄድ ደግሞ በመንፈሳዊ እርካታ ማሌቱን ቅዳሴውን በማየት ደግሞ ነው የምንመለሰው። የምትችለውን ያህል ፍየል ትገዛለህ። አልገዙ ከሆነ በአቅምህ ደካሞች አሉ፣ ልብስም ሆነ ሳንቲም እንሰጣለን።
አስተያየት ሰጪዎቹ በተቀሰቀሰው የጸጥታ ችግርና መንገድ ላይ ሊያጋጥመን ይችላል ባሉት የአደጋ ስጋት ምክንያት ቤተሰቦቻቸው ጋር ሄደው በዓልን ማክበር አለመቻላቸውን ነው ያብራሩት። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት ብርሃነ ዘርኡ በበኩላቸው ባለፉት 3 ቀናት ኦሮሚያና አማራ ክልልን ጨምሮ ወደ ተለያዩ የኢትዮጵያ ክፍሎች ለበዓል የሚንቀሳቀሱ ሰዎች ቁጥር መጨመሩን አመልክተዋል። የተጓዦችን ጥያቄ ለማሟላት ከመደበኛው ስምሪት በበለጠ ተጨማሪ ተሽከርካሪዎች ተመድበው እየተንቀሳቀሱ መሆናቸውንም ላሜ ለአሜሪካ ድምጽ አስታውቀዋል።
በጭነት ማመላለሱ ዙሪያ ላይ ከዚህ ከአዲስ አበባ ጅቡቲ ያለው እስካሁን ያለምንም ወከል በተቀላጠፈ መንገድ እየሄደ ነው ያለው። አልፎ አልፎ አንዳንድ ቦታዎች ላይ ገመድ እያደረጉ ገንዘብ የመጠየቅ ሁኔታ አለ። እሱ ያው እንግዲህ ከመንግስትም ይሄን ነገር ትኩረት የሰጠው ይመስላል። እኛም ለመንግስት እያቀረብን ነው። ከነዚህ ጉዳዮች በተተረፈ በጣም በሰላማዊ ሁኔታ ትራንስፖርቱ እየተሳለጠ ነው። እዚህ ማመላለሻን በተመለከተ ደግሞ ብረት ይዘው የሚዋጉ ህብረተሰቦች የሚያወጡት አንዳንድ ማሳሰቢያና መግለጫ አለ። እሱ እንደተጠበቀ ሆኖ እኛ ግን መንግስት የሚሰጠውን አቅጣጫ ተጠቅመን አገልግሎት እየሰጠን እንገኛለን። ለምሳሌ አሁን ኦሮሚያ አካባቢ ያው እንደምታየው አትሂዱ፣ አትነቃነቁ የሚል አለ። ሁልጊዜ እንዲህ አይነት ነገር ላይ ትራንስፖርት ነው ተጠቂ። ሶፋር ግን አሁን መኪኖች እየሄዱ ይገኛሉ። እስካሁን በአዲስ አበባ ተነስተው የሚሄዱ ተሽከርካሪዎች ምንም አይነት የጸጥታ ችግር አላጋጠመንም። እስከ ደምቢዶሎ ድረስ ተሽከርካሪዎች እየሄዱ ነው። በደቡብ ኖርማል ስኬጅሩሉ እንደተጠበቀ ነው። በዚህ በጎጃም መስመር እንደምትሰሙት አንዳንዴ ዲያፈና የምናምን ነገሮች እንዳሉ እንደተጠበቀ ሆኖ፣ ነገር ግን አሁን ባለው ሁኔታ እስከ ባህር ዳር ድረስ በሰላማዊ መንገድ እየሄዱ ይገኛሉ። ዛሬም ራሱ በጎጃም መስመር ማርቆስ ብቸና እስከ ባህር ዳር ድረስ ከ20 በላይ ተሽከርካሪ ዛሬ ወደዛ ሄዷል። ይህን ማውራ ከአዲስ አበባ ተነሽ የሆኑትን ብቻ ነው።
ይሁን እንጂ ችግሮች የሉም ማለት አይቻልም ነው የሚሉት ፕሬዚዳንቱ።
እላፊ ተጠቃሚ ለመሆን አሳቻ መንገድ ላይ ማስቆም፣ ላስፈላጊ እንግልትና እንትን እያደረጉ ያሉ ጥቂት የማይባሉ ግለሰቦች አሉ። እነሱም ያው የፖለቲካውን እንትን ብቻ ለማድረግ ሳይሆን የግል ተጠቃሚነት ለመሆን በማፈን ቤተሰብ ጋር ደውል ገንዘብ አምጣ የሚሉ አንዳንድ እያስቸገሩን ይገኛሉ።
እንደ ሀገር ለተጋረጠው የጸጥታ ስጋት እንደ ህዝብ መክሮ መፍትሄ ማስቀመጥ ይገባል ሲሉም በጸጥታ ስጋት ለበዓል ከመጓዝ የተቆጠቡት አስተያየት ሰጪዎች ተናግረዋል።
ወደዛ አካባቢ መሄድ ያልፈለግኩት የመንግስት ኃይልና ወንድሞቻችን ጋር በተፈጠረው ግጭት ነው። ወንድሞቻችንም የራሳቸው ምክንያት ሊኖራቸው ይችላል። መንግስትም የራሱ የሆነ ምክንያት ሊኖረው ይችላል። ግን እንደ ሰውኛ እኔ ሳስበው መነጋገር ያስፈልጋል፣ መፍትሄ ማስቀመጥ ያስፈልጋል። ልጆቻችን እኮ ዛሬ ከፊደል ይልቅ የጦር መሳሪያ ድምፅ ነው ለይተው የሚያውቁት። እኛ ኩኩሉ፣ ድብብቆሽ፣ ቆርኪን ስንጫወት ነው ያደግ ነው። ዛሬ ግን ልጆቻችን የሚጫወቱት የጦር መሳሪያ ሰርተው የሚጫወቱት
መጀመሪያ በቃ ሰላም ነው። አካባቢው ችግር ላይ ነው። በዚህ ባለው በጦርነት ምክንያት እንደ ልብ ገበያ የለም፣ እንደ ልብ ምርት የለም፣ እንደ ልብ ቱሪስት የለም። እና አካባቢ በጣም የተቸገረ ሰው ነው የምትሰማው የምታየው። ሰላም ቢሆን ይቀረፋል ብዬ አስባለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በተለያዩ የሀገራት አካባቢዎች ባለው የጸጥታ ሁኔታ ወይም በሌላ ምክንያት የሚጣሉ ገደቦች በተለይም በየብስ የሚደረግ እንቅስቃሴን አዳጋች እንዳደረጉት ባለፈው ሐምሌ ወር ባወጣው ዓመታዊ ሪፖርቱ መጥቀሱ ይታወሳል። ሪፖርቱ አክሎም በአማራ ክልል በየኬላው በመንግስት የጸጥታ አካላት እንዲሁም በፋኖ ታጣቂዎች አስገዳጅ ፍተሻዎች እንደሚደረጉ አመልክቶ በመንገድ ላይ ድንገት በሚያጋጥም የተኩስ ልውውጥ ምክንያት አብዛኛው ማህበረሰብ እጅግ አስገዳጅ ካልሆነ በቀር የመንገድ ትራንስፖርትን አማራጭ አያደርግም ብለዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን እናመሰግናለን። የፕሮፌሰር አንድሪያስ እሸቴን ስርዓተ ቀብር የተመለከተ ነው ቀጣዩ ዘገባ። ታዋቂው የፍልስፍና ምሁር ፕሮፌሰር አንድሪያስ እሸቴ ስርዓተ ቀብር ዛሬ በቅድስት ስላሴ ካቴድራል ተፈጽሟል። ከቀብራቸው በፊት በአዲስ አበባ ዩኒቨርሲቲ የሽኝት መርሃ ግብር የተካሄደ ሲሆን ፕሬዚደንት ሳህለወርቅ ዘውዴን ጨምሮ የፕሮፌሰር አንድሪያስ አድናቂዎችና ወዳጅ ዘመዶቻቸው ተገኝተዋል። የሽኝት እና የቀብር ስነ ስርዓቱን የተከታተለው ኬኔዲ አባተ ተከታዩን ዘገባ አስተናግዷል።
በዓለም አቀፍ ደረጃ በፍልስፍናው ዘርፍ ብዙ አስተዋጽኦ እንዳደረጉ በብዙዎች የሚመሰከርላቸው የፍልስፍናው ምሁር ፕሮፌሰር አንድሪያስ እሸቴ በአድዋ በዓል ቀን የካቲት 23 1937 ዓ.ም ነበር ከአባታቸው አቶ እሸቴ ተሰማና ከእናታቸው ወይዘሮ መንበረ ገብረ ማርያም የተወለዱት። ከልጅነታቸው ጀምሮ ለትምህርት ልዩ ቦታ እንደነበራቸው የሚነገርላቸው ፕሮፌሰር አንድሪያስ የዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት የቀድሞ ምሩቅ ሲሆኑ ገና በ16 ዓመታቸው በአሜሪካ ስመጥር የሆነውን ዊሊያምስ ኮሌጅ ተቀላቅለው በፍልስፍና የመጀመሪያ ድግሪያቸውን አግኝተዋል። በመቀጠልም በዚያው በአሜሪካ በሚገኘው ታዋቂው የየል ዩኒቨርሲቲ የድህረ ምረቃ ትምህርታቸውን ተከታትለው ዶክተሬት ድግሪያቸውን እንደ አውሮፓውያኑ ዘመን ቀመር በ1970 አጠናቀዋል። ለአንድ ዓመት በዚያው በተመረቁበት የል ካስተማሩ በኋላ ወደ ኢትዮጵያ ተመልሰው በቀዳማዊ ኃይለ ሥላሴ ኮሌጅ ማስተማር በጀመሩበት ወቅት በተማሪዎች ንቅናቄ ውስጥ ተሳትፎ ሲያደርጉ እንደነበር የህይወት ታሪካቸው ያስረዳል። ከዚህ ጋር ተያይዞ የደህንነት ስጋት ሲያድርባቸው ሀገራቸውን ለቀው ተመልሰው ወደ አሜሪካ በማቅናት ዩኒቨርሲቲ ኦፍ ፔንሲልቬኒያ፣ ብራውን እና በርክሌይን ጨምሮ በልዩ ልዩ የአሜሪካ ዩኒቨርሲቲዎች አስተምረዋል። በዩናይትድ ስቴትስ በተማሪነት እና በመምህርነት በቆዩባቸው ዘመናት ከአፍሪካ አሜሪካውያን ጋር በመሆን በበርካታ የሲቪል መብት ንቅናቄዎች መሳተፋቸውም በህይወት ታሪካቸው ተጠቅሷል። አሜሪካ በትምህርት ላይ በነበሩበት ጊዜ ስለነበራቸው ተሳትፎ በአንድ ወቅት የነበረን አጋጣሚ በማንሳት በአዲስ አበባ ዩኒቨርሲቲ የቦርድ አባል ሆነው አብረዋቸው የሰሩት ፕሮፌሰር ሽብሩ ተድላ ያስረዳሉ።
ካናዳ ተማሪ በነበርኩበት ጊዜ ወደ ኒውዮርክ ሄጄ በአንድ አጋጣሚ ለመገናኘት በቃል። ያም የተማሪዎች ማህበር የኢትዮጵያን ኤምባሲ ለመውረር በወሰነበት ጊዜ ነው። አንድ ትዝ የሚለኝ በዚህ ወቅት ተማሪዎችን ከኒውዮርክ ወደ ዋሽንግተን ዲሲ ማመላለስ ስለነበረብን፣ የተማሪ ገንዘብ ደግሞ ውስን ስለነበረ ምን እናርግ ሲባል እሱ ገፋፍቶኝ አበረታቶኝ ከንጉሠ ነገሥቱ የልጅ ልጅ መኪና እዚህ ደረሸባል ልምጣብ ብዬ ተውሼ እኔና የእሱ የዛን ጊዜ ጓደኛ የነበረች ማርግሬት ሞርጋን የምትባል ልጅ ከኒውዮርክ ወደ ዋሽንግተን ሁለት ቢያጆ ተማሪዎችን አመላለስ። ይህ የመጀመሪያው የቅርብ እውቀቴ ነበር። ከዛም በዚህ አጋጣሚ ብዙ ሆነን ወይን ቤት ተላክ። ብዙ ሳንቆይ በአሜሪካም ደረጃ በጣም የታወቁ ለብላክ ፓንተርስ ጥብቅና ቆመው የነበሩ ጠበቃዎች ካለምንም ክፍያ ጥብቅና ቆመውልን በአጭር ጊዜ ለመፈታት በቃል። ያንንም ያዘጋጅልን አንድሪያስ እሸቴ ነበር።
በኢትዮጵያ የስርዓት ለውጥ መምጣቱን ተከትሎ በ1983 ወደ አገራቸው የተመለሱት ፕሮፌሰሩ በአዲስ አበባ ዩኒቨርሲቲ በመምህርነትና በፕሬዝደንትነት አገልግለዋል። ዩኒቨርሲቲውን ከ1995 ጀምሮ በፕሬዝደንትነት ባገለገሉበት ወቅት አዳዲስ ለውጦችን እንዳስመዘገቡ የአሁኑ የዩኒቨርሲቲው ፕሬዝደንት ዶክተር ሳሙኤል ክፍሌ በሽኝት ስነ ስርዓቱ ላይ ባደረጉት ንግግር አብራርተዋል።
ለአዲስ አበባ ዩኒቨርሲቲ ዘላቂ እድገት የበኩላቸውን ጥለው አልፏል። ጥቂቶቹን ለመጥቀስ ያህል በርካታ የድረ ምረቃና ስፔሻሊቲ ፕሮግራሞች እንዲከፈቱ በማድረግ ሌሎች ዩኒቨርሲቲዎችን በሰው ኃይል እንዲጠናከሩ አድርጓል። ውጭ ሀገር ያሉ ምሁራን ተመልሰው ሀገራቸውን እንዲያገለግሉ ብዙ አስተዋጽኦ አበርክቷል።
በዩኒቨርሲቲው በነበራቸው ቆይታ በአካልና በአቅም የተጎዱ ተማሪዎችን በመደገፍ ሴቶችን ወደ አመራርነት በማምጣትና በሌሎችም መሰል ተግባራት እንደሚታወቁ የስራ ባልደረቦቻቸውና በወቅቱ የነበሩ ተማሪዎች ይመሰክራሉ። ፕሮፌሰር ሂሩት ወልደ ማርያም የስራ ባልደረባቸው ነበሩ።
እውነት ለመናገር ለመጀመሪያ ጊዜ ሴት ምክትል ፕሬዚደንት አድርጎ የሾመኝ እኔን ነው። ዲፓርትመንት ሄድ ሆኜ ዲፓርትመንት ላይ በርካታ ስራዎችን ስሰራ አይቶ በመታዘብ ነው ደውሎ ጠርቶ፣ ቶፕ ማኔጅመንት ውስጥ ሴት የለም አንቺ ብዙ ነገር እየተፍጨረጨርሽ ነው ትችያለሽ እዚህ ምን ይናግዥም ብሎ። ይህ እንግዲህ ምንድን ነው በእኩልነት በፍትህ የሚያምን ነው በማህበራዊ ፍትህ።
ፕሮፌሰር አንድሪያስ ስለነበራቸው ርህራሄም ገጠመኛቸውን በማንሳት ፕሮፌሰር ሂሩት ያስረዳሉ።
እኔ አሶሺየት ቫይስ ፕሬዚደንት ፎር አካደሚክ አፌርስ ሰውኜ የተማሪ ጉዳይ እኔ ጋር ነበር የሚመጣው የተማሪ መምህራን እና የወደቀ ተማሪ አንዴ በሙሉ ኤፍ አምጥቶ ወድቋል። ግን አባትየው ልጁን ይዞ መጥቶ ጠዋት አንድ ሰዓት ተኩል ፕሮፌሰር አንድሪያስ ቢሮ ስገባ እዚህ በር ላይ ይጠብቁታል ብዙ ጊዜ ያለ ከልካይ እና እግሩ ላይ ወድቆ ያለቅሳል ልጁ ወደቀ። ከዛ በኋላ ወዲያው ጠራኝና አንድ እንዲያለቀሰ ነው በእውነት እንባው እንዲዱብዱብ እያለ አንድ ነገር አድርጌ ራሱ ፕሮፌሰር አንድሪያስ አባትየው ልጁ ሱስ ውስጥ ገብቶ ተቸግሮ ትምህርቱንም ወድቆ እንዴት አድርጎ ከዛ ከሱስ አውጥቶ አጽድቶ ወደ ትምህርቱ መልሶ እንዴት እኛ አረ ህጉ እኮ ወድቋል መመለስ አይቻል በጭራሽ በቃ ህግ እንኳን እስከ መስበር ድረስ ለፍትህ ሲል ቢሳሳት ግድ የለውም ህጉ ቢበላሽ ቱዛቴክስ እና እያለቀሰ ነው ሊትራሊ ነው ብል እንባው ጠብጠብ እያለ ነው። በጣም አዛኝና ሩህሩህ ነው።
ፕሮፌሰር አንድሪያስ የአዲስ አበባ ዩኒቨርሲቲ ፕሬዝደንት በነበሩበት ወቅት የዩኒቨርሲቲው ተማሪ ነበርኩ የምትለው ማርሸት ተፈራም አስተያየቷን የሰጠችን የራሷን ገጠመኝ በማንሳት ነው።
የሚገርም እሳቸው ጋር ለመግባት ረጅም ጊዜ ፈይቶብኝ ነበር እሳቸውን ለማግኘት። እሳቸውን ለማግኘት ረጅም ጊዜ የፈጀብኝ ጉዳይ ግን እሳቸው ጋር እሳቸውን ካገኘው በኋላ ይገርመሃል፣ ያንን ጉዳይ ለእኔ ለመፈጸም ሶስት ደቂቃ አልፈጀባቸውም። ስለ አታምነኝም። ጭራሽ ያላሰብኩትን ነገር ሁሉ አርገውልኝ፣ የምፈልገውን ነገር ፈጽመውልኝ ነው የሸኙኝ። አክብረው ተነስተው ከመቀመጫቸው ቁጭ ብድግ ብለው ለእኔ ማለት ነው። እና ይህንን አጋጣሚ ፍጹም አልረሳውም።
ጓደኝነት ወይም ፍራተርኒቲን በማቀንቀን የሚታወቁት ፕሮፌሰር አንድሪያስ ሸቴ ይህን ፍልስፍናቸውን በተግባርም እንደኖሩበት ቤተሰቦቻቸውና አብረዋቸው የሰሩ ምሁራን ተናግረዋል። ፕሮፌሰር ሽብሩ ተድላ
አንድ ሰው አግኝቶ የሚሰጠው ገንዘብ ቢያልቅበት እንኳን ለምን አንተ አሰጠውም ብሎ የሚያዝ ነው እና ለተጎዳ ወገነኝነቱ ሕይወቱን በሙሉ ያሳለፈበት ትልቁ ምሰሶ እንደሆነ እንደገና ልመሰክር ይችላለሁ።
የፕሮፌሰር አንድሪያስ የቤተሰብ አባል መሆናቸውን የነገሩን አቶ ፍስሐ አየለ ደግሞ
ብዙ ለሕዝብ የሚያዝን ለሰው የሚያዝን ነው፣ ለቤተሰብም የሚያዝን ነው። አንድሪያስ ጥሩ ሰው ነው። በአጭሩ ለራሱ አይደለም ለቤተሰቡ የሚጎዳ ነው።
ፕሮፌሰር አንድሪያስ ቀልደኛና ተጫዋች እንደነበሩም የቅርብ ወዳጆቻቸው ይናገራሉ። አቶ አበባው ቢሆነኝ
አንድ ጊዜ አውሮፕላን ቁጭ ብያለሁ አለ እና አንድ ሴትዮ እያለፈች ተመልሳ መጣች አለ እና ፕሮፌሰር አንድሪያስ ነህ አለችኝ። አዎ። ለመሆኑ ስንት ቢሰጡህ ነው ኤርትራን ይሸጥካት አለችኝ አለ። ብዙ ነው ላካፍልሽ እንዴ አልኩት። ስላት ገርሟት ሄዳ ቁጭ አለች እና ሰውም ገረመው ይላል።
በሌላ በኩል የእርሳቸውን አንዳንድ አቋሞችና እምነቶች በተመለከተ የተለየ ሀሳብ ያላቸውም እንዳሉ ይታወቃል። ከአዲስ አበባ ዩኒቨርሲቲ ኃላፊነታቸው ከተነሱ በኋላ ወደ ጠቅላይ ሚኒስትር ጽህፈት ቤት ተዛውረው የጠቅላይ ሚኒስትር መለስ ዜናዊ አማካሪ ሚኒስትርም ሆነው ያገለገሉት የፍልስፍናው ሊቅ ባደረባቸው ህመም በሕክምና ሲረዱ ቆይተው ነሐሴ 23 ቀን 2016 ዓ.ም በ79 ዓመታቸው ይህችን ዓለም በሞት ተለይተዋል። በዛሬው ዕለት በአዲስ አበባ ዩኒቨርሲቲ ፕሬዝደንት ሳህለወርቅ ዘውዴ፣ የቀድሞው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና የትግራይ ክልል ርዕሰ መስተዳድር ጌታቸው ረዳ እንዲሁም ቤተሰቦቻቸው፣ የስራ ባልደረቦቻቸውና ወዳጆቻቸው በተገኙበት ሽኝት ተደርጎላቸዋል። ስርዓተ ቀብራቸውም ከሰዓት 8 ሰዓት ላይ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በስፍራው ተገኝተው ጸሎትና የማጽናኛ ንግግር አድርገዋል። ፕሮፌሰር አንድሪያስ ሸቴ የአንድ ልጅ አባት እንደሆኑ ታሪካቸው ያስረዳል። ሕይወትና ስራቸውን የሚመለከት ፕሮግራም ወደፊት እናቀርባለን። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ቀጣዩ ሳምንታዊ የስፖርት ጥንቅራችን ነው። ቡናና ቅዱስ ጊዮርጊስ በዋሽንግተን ዲሲ ሜዳ የሚል ዘገባ መያዘ ነው። በኢትዮጵያ በርካታ የኳስ ደጋፊ ያላቸው የኢትዮጵያ ቡናና የቅዱስ ጊዮርጊስ የእግር ኳስ ቡድኖች ባህር ተሻግረው በትላንትናው ዕለት ከዩናይትድ ስቴትስዋ ዋና ከተማ ዋሽንግተን ዲሲ በሚገኘው የአውዲ ፊልድ ስቴዲየም የወዳጅነት ጨዋታ አድርገዋል። የኢትዮጵያ የእግር ኳስ ቡድኖች ዋሽንግተን ላይ ለመጀመሪያ ጊዜ ባደረጉት በዚህ ጨዋታ የኢትዮጵያ ቡና ተፎካካሪውን የቅዱስ ጊዮርጊስ የእግር ኳስ ቡድን 2-1 በሆነ ውጤት አሸንፏል። ይህንና ሌሎች የስፖርታዊ መረጃዎች ያጠናቀረው አስማማው አየነው ነው።
ትላንት እሁድ ጳጉሜ 3 2016 ዓ.ም በኢትዮጵያ በርካታ ደጋፊዎች ያሏቸው ኢትዮጵያ ቡናና ቅዱስ ጊዮርጊስ የእግር ኳስ ክለቦች በአሜሪካ ዋሽንግተን ዲሲ ኦዲ ፊልድ ስታዲየም የወዳጅነት ጨዋታቸውን አድርገዋል። የኢትዮጵያ ክለቦች በአሜሪካ ለመጀመሪያ ጊዜ ባደረጉት በዚህ ጨዋታም ኢትዮጵያ ቡና 2-1 ማሸነፍ ችሏል። ይህ ጨዋታ እንዲደረግ ያዘጋጁት በአሜሪካ የሚኖሩት ትውልደ ኢትዮጵያዊ ባለሀብት አቶ ዮማ ሞካቻ ሲሆኑ ዓላማውም ኢትዮጵያውያን ተጫዋቾች በዓለም አቀፍ መድረኮች እድሎች እንዲፈጠሩላቸው ለማበረታታት መሆኑን ለአሜሪካ ድምፅ ተናግረዋል።
በዛሬ ጊዜ ትልቅ ታሪክ ነው የተደረገው እና ደግሞ ወደፊት የሚቀጥል ነው። ዋና ዓላማው የኢትዮጵያ ሳከር በዓለም መታወቅ አለበት። ልጆቻችን ደግሞ ወደ ፕሪሚየር ሊግም እንግሊዝ ሀገርም ዩሮፕ ውስጥም በደንብ ታውቀው እንዲጫወቱ ነው ዋና እና ደግሞ ከዛ በላይ ህዝቡ ደስ ብሎት ነው የመጣው ዛሬ
እና ይከተላል ባይ
በአሜሪካ ሜጀር ሊግ ሶከር የሚጫወተው የዲሲ ዩናይትድ ስቴዲየም በሆነው ኦዲፊልድ በተካሄደው በዚህ ወዳጅነት ጨዋታም በዲሲ ቨርጂኒያ ሜሪላንድ እና አካባቢ የሚኖሩ በርካታ ኢትዮጵያውያን በጨዋታው ታድመዋል። የሁለቱን ክለቦች ጨዋታዎች በኢትዮጵያ ከታደሙ አመታት እንዳለፏቸው የገለጹት ጨዋታውን ለማየት በስቴዲየም የተገኙ ኢትዮጵያውያን ይህ አጋጣሚም የቀደመ ትዝታቸው እንደመለሰላቸው ለአሜሪካ ድምፅ ተናግረዋል።
ስሜ ዶክተር ተስፋዬ አበራ እባላለሁ። እኔ የመጣሁት ሪችመንድ ቨርጂኒያ ነው። 2 ሰዓት ተኩል ያህል ድራይቭ አድርጌ ነው የመጣሁት። ይህን ጨዋታ ለማየት ነው የመጣሁት። የሀገሬ ልጆች ቅዱስ ጊዮርጊስ እና ቡና ይመጣሉ ሲባል የልጅነቴን ድሮ ምን የምዝናናው ምናልባት ከ40ና ከ50 ዓመት በፊት በእግር ኳስ ስለነበረና ስቴዲየም እየገባሁ አይ ስለነበረ ያ ትዝታ ስለመጣብኝ አልቀርም ብዬ ይህን ጨዋታ ለማየት መጥቻለሁ። የድሮውን ሁኔታ ድሮ የነበርንበትን የሰፈሪ ልጆች እንዴት እንደደሰት እንደነበረ ኳስ ከተጫወትን በኋላ ወይም ስቴዲየም ከገባን በኋላ እየዘፈን የምንሄደውን በመጋታው ደግሞ የምንነጋገረው ሁሉ ትዝታ ነው የፈጠረብኝ። በጣም ደስ ብሎኛል።
አሽዳና ትባላለህ? ከዚሁ ከቨርጂኒያ አዲስ አበባ እንዳለህ ነው ፊልም ታደርገው ምናምን ደጋፊዎቹም ደስ ይላሉ፣ እኛም ደስ ይላለን። ደስ ብሎናል በጣም።
ይግረም ካሳ ይባላል።
ይግረም ካሳ?
አዎ። እዚ ያው እንደምታየው በጣም ሰው ቢዚ ነው በስራም በምንም፣ ግን ያው የሀገራዊ ሁኔታ በተፈጠረለት እድል ሁሉ እንደዚህ በሰፊ ወጥቶ የሚሳተፍበት ነው እና በጣም ደስ ይላል። ማለት ያው ሰው የሚገናኝበት ነገር እንደሚፈልግ ያሳያል። እሱን የተያየው
ሄኖክ ተክለ ሚካኤል ይባላል። በጣም ነው ደስ ያለ። እኔ አብሶ ጊዮርጊስ ነው ረጅም ጊዜ መደገፈው ቲም ነው። በቃ ቤተሰብ ማለት ነው ለጊዮርጊስ እና ዛሬ እንደዚህ በአይኔ በማየት ሄደው በጣም ልዩ ደስታ ይሰማል። አጠገብ የመቶ በማየት ማለት ነው።
በኢትዮጵያ ሴቶች ብሔራዊ ቡድን የምትጫወተው ሎዛ በራን ጨምሮ ኢትዮጵያውያን ተጫዋቾች በአሜሪካ የሚጫወቱበት እድል እየተፈጠረ መሆኑን የተናገሩት የፕሮግራሙ አሰናጃ ቶዮማ ሞካቻ በቀጣይም መሰል እውነቶች እንደሚኖሩ ተናግረዋል።
እንግዲህ ዲሲ ዩናይትድ ሀሳባችን ኢትዮጵያ አካዳሚ መክፈት እንፈልጋለን። በዛ መልምለን ልጆች እዚህም ሀገር ሌላም ሀገር እንዲጫወት ነው። ግን ህዝቡ ዋናው ደስታ እንደምታየው ደስ ብሎት ተዝናንቶ ቤተሰቡን ልጁን ይዞ መጥቶ እንዲዝናነ ዋናው። ሎዛ አሁን ጥሩ ይዛለች። ለሴቶቹ ሊበርቲ ለሴቶቹ ቲም ነው የምትጫወተው። በጣም ጎበዝ ነች። እንግዲህ እንደምታቸው እነዚህ ወጣቶች ወደፊት እዚህ መጥተው ተጫውተው ኢትዮጵያን ማስጠራት አለባቸው።
በሌሎች ስፖርታዊ መረጃዎች በእንግሊዝ ኒውካስትል በተካሄደ የግማሽ ማራቶን ውድድር ኢትዮጵያዊ አትሌት ሰንበሬ ተፈሪ ሁለተኛውን አጠናቃለች። የጣለው ከባድ ዝናብ በእንቅስቃሴዋ ላይ ተጽዕኖ እንዳሳደረባትና እንዳሰበችው በፍጥነት እንዳትሮጥ እንዳደረጋትም ለቪኦኤ ባልደረባ ኤቢሳ ነገሰ በሰጠችው ቃለ መጠይቅ ገልጻለች።
በጣም ዝናባማ ነበረ። ከባድ ዝናብ ሲባል ማለት ዝም ብሎ ትንሽ ዝናብ አልነበረም። ከመጀመሪያ እስከ መጨረሻ ከባድ ዝናብ ነበረ እና ቦታም እንዳገታማ ምኖ በቃ ከባድ ነው። አየሩ በጣም ከባድ ነው ከሁሉ እና እንደጠበኩት አላገኘሁትም እና የሚያሸንፍ ውድድርም ነበረ እኔ አስቤ ነበረ፣ ግን ሁኔታ እንደፈለግኩት አልሆነም እና እግዚአብሔር ይመስገን ስለ ሁሉ። አንዳንድ ውድድር ማሸነፍም አለ መሸነፍም አለ፣ ሁለቱ ስላለ ምንም ብዙም ማለት አልቆጨኝም።
በፈረንሳይ ፓሪስ የተካሄደው 17ኛው የፓራኦሎምፒክ ጨዋታዎች ትላንት እሁድ በጳጉሜ 3 2016 ዓ.ም የተጠናቀቀ ሲሆን ኢትዮጵያም በ17ኛው የፓራኦሎምፒክ ጨዋታዎች 2 ወርቅና 1 የብር በድምሩ 3 ሜዳሊያዎችን በማግኘት ከዓለም 44ኛ ደረጃን በመያዝ ውድድሯን አጠናቃለች። በውድድሩ ላይ ከ168 ሀገራት የተውጣጡ ከ4000 በላይ አትሌቶች በ22 የስፖርት አይነቶች ተሳትፈዋል። አድማጮቻችን፣ ሳምንታዊ ስፖርት ዘገባዎቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እያመሰገንኩ የምሰናበታችሁ አስማማየ ነው ነኝ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክብራትና ክብራን ስርጭታችን በዚሁ ተጠናቋል። በመግቢያው ላይ አስተዋወቅ ነው ሐኪሞን ይጠይቁ ፕሮግራም ለዛሬ ምሽት በሰዓት መጣበብ ምክንያት አላቀረብንም። ስርጭቱን ከስቱዲዮ ያጠናቀረልን ንጉሡ ታምሬ፣ የምሽቱ ዋና አዘጋጅ አሉላ ከበደ፣ ሳስተናግዳቸው ያመሸሁት እንግዶልንን። ነገ ምሽት በተመሳሳይ እስከምንገናኝ መልካም ምሽት።